በክርስቶስ የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ ስንወጣና ስንወርድ በቆየንባቸው የሳምንቱ ቀናት ስንደክም እያበረታን ስንወድቅ እያነሳን ስናዝን እያጽናናን ከአደጋ ከመከራ በአጠቃላይ ዕለታዊ የሆኑ ገጠመኞችን እንድንወጣ የጠበቀን የደገፈን እግዚአብሔር አባታችን ቅዱስ ስሙ የተመሰገነ ይሁን። ሁላችንም ብንሆን በእግዚአብሔር ፊት ተገቢዎች አይደለንም። በአንድ መንገድ ይሁን በሌላ፣ በቀጥታ ይሁን በተዘዋዋሪ እግዚአብሔርን ወይም እህት ወንድሞቻችንን መበደላችንም ሁን ነው። ነገር ግን እርስ በርሳችን ይቅር በምንባባልበት ወቅት ይቅር የሚለን እግዚአብሔር አምላካችን ምሕረቱ ሰፊ ነው። ለሁሉም ያለምንም ገደብ ለመስጠት ስለተዘጋጀ ቅዱስ ስሙ አሁንም በድጋሜ የተመሰገነ ይሁን። በዛሬው ቀን በሁለተኛው ሰንበተ ጽጌ ላይ እንገኛለን። ዘመነ ጽጌ ከመስከረም 26 እስከ ኅዳር 5 ቀን ድረስ ያለው ዘመነ ጽጌ ይባላል። ምክንያቱም በዘመነ ጽጌ በሙሽራይቷ ምሳሌ ክርስቶስና ቤተ ክርስቲያን በጽጌ ወይም ደግሞ በአበባ መገለጻቸው በመኃልየ መኃልይ የተዘረዘረው የሚታሰብ ወቅት በመሆኑ ነው። የዛሬ የመጀመሪያው ምንባብ የተወሰደው ሐዋርያው ጳውሎስ ወደ ኤፌሶን በጻፈው መልእክቱ ከምዕራፍ 5 ከቁጥር 21 እስከ 31 የተጠቀሰው ሲሆን ጭብጥ ሐሳቡም በባልና በሚስት መካከል ሊኖር ስለሚገባው ግንኙነት ይዘረዝራል። ሚስቶች ሆይ ለጌታ እንደምትታዘዙ ለባሎቻችሁም ተገዙ ይለናል። በተጨማሪም ደግሞ ለባሎች ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደ ወደዳትና ራሱንም ስለ እርሷ አሳልፎ እንደ ሰጠ እናንተም ሚስቶቻችሁን እንዲሁ ውደዱ ይለናል ሐዋርያው ጳውሎስ። ብዙን ጊዜ ውድ እህቶቻችን ይህንን የመጽሐፍ ቅዱስ ክፍል የማንበብ ምቾት አይሰማቸውም። ምክንያቱም እንዲሁ በግርድፉ ሲነበብ ሴቶች እህቶቻችን የወንዶች ተገዢ ወይም የበታች ተደርገው እንደ ተቆጠሩ የሚያሳይ ነው በሚል ግምት የተነሳ ነው። ይህ ግምት ግን የተሳሳተ ነው። ነገር ግን ይህ የመጽሐፍ ቅዱስ ክፍል ለእኛ ማስጨበጥ የፈለገው ነገር ምንድን ነው? ሐዋርያው ጳውሎስ በዚሁ መልእክቱ ለእኛ ምን ማስተላለፍ ፈልጎ ነበር የሚሉትን በጥልቀት ማየትና መመርመር ተገቢ ነው። አንዳችሁ ለአንዳችሁ ተገዙ ከሚለው አረፍተ ነገር እንጀምር። ይህ አረፍተ ነገር ከዚህ በመቀጠል በተከታታይ ለሚነሱ ሐሳቦች መሠረታዊ ጉዳይ ነው። ሐዋርያው ጳውሎስ በእያንዳንዱ ግንኙነት እያንዳንዱ ሰው ኅብረቱን ሊያጠናክር የሚያስችለውን የወዳጅነት ዝንባሌ እንዲኖረው የሚያወራው የሚጠቁም መንገድን ያሳየናል። አንዱ ለአንዱ የመገዛት ጉዳይ ከመንፈስ ቅዱስ ሙላት ጋር ተያይዞ ቀርቧል። እንዲሁም የሰው ልጆች ሁሉ ለክርስቶስ ያላቸውን ክብር ለመግለጽ ያስችላቸው ዘንድ አንዱ ለአንዱ መታዘዝ ይገባዋል የሚል መልእክት ያዘለ ነው። በሰዎች መካከል መከባበርና መስማማት ይኖር ዘንድ አንዱ አንዱን ማዳመጥ ይገባዋል ማለት ነው። ሚስቶች ሆይ ለባሎቻችሁ ተገዙ። ይህንን የመጽሐፍ ቅዱስ ክፍል የሚያነብ ወይም የሚሰማ ማንኛውም ሰው ሚስቶች ሁልጊዜም ቢሆን በባሎቻቸው ቁጥጥር ስር ናቸው፣ የግድ ባሎች የሚሉትን ብቻ ሚስቶች መተግበር ወይም መስማት አለባቸው በሚል አግባብ የሚያነብ ሰው የተሳሳተ አቅጣጫን እየተከተለ ነው ማለት ይቻላል። መገዛት የሚለው ቃል የራስን ፍላጎት መተው ማለት ነው እንጂ ልክ በወታደራዊው ዓለም እንደሚታየው ሁል ጊዜ አዛዡ የሚሰጠውን ፍቃድ ብቻ መፈጸም ማለት አይደለም። ይህም ሐሳብ ባሎች የጌታችንን ቦታ እንደያዙ ከፍ ከፍ ለማድረግ ታስቦ የተጻፈ ሳይሆን ሚስት ባሏን ማክበር እንዳለባት፣ ባሏን መውደድ እንዳለባት ቲቶ 2 ቁጥር 4 ላይ እንደተጠቀሰው እስከ ሞት ድረስ ከባሏ ጋር ጸንታ መኖር እንዳለባት ወደ ሮሜ ሰዎች ምዕራፍ 7 ከቁጥር 2 እስከ 3 እንደተጠቀሰው ከእርሷ የሚጠበቅ ኃላፊነት መሆኑን ለማሳየት ነው። ይህን ነገር በይበልጥ መረዳት ያስችለን ዘንድ ሐዋርያው ጳውሎስ ሐሳቡን በንጽጽር ይገልጻል። ክርስቶስ የቤተ ክርስቲያን ሙሽራ ነው በማለት በክርስቶስና በቤተ ክርስቲያን መሃል ያለውን ግንኙነት በማውሳት ይህ ልዩና ቅዱስ የሆነውን ግንኙነት በባልና በሚስት መካከልም ሊኖር እንደሚገባ እንዲሁም የባልና በሚስት መካከል ያለው ግንኙነት እንዲሁ ዝም ብሎ ተራ የሆነ ግንኙነት እንዲሆን ሳይሆን መሆን የሚገባው ልክ ክርስቶስ ለቤተ ክርስቲያን እንዳደረገው በመዋደድ አንዱ ለአንዱ በመታዘዝ ፍቅር ሊኖር እንደሚገባ ለማሳየት ነው። የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ ሐዋርያው ጳውሎስ ሚስቶችን ብቻ አልነበረም ለባሎቻችሁ መገዛት አለባችሁ ብሎ የገለጸው። ነገር ግን ባሎችም ቢሆኑ ለሚስቶቻቸው ሊያበረክቱ የሚገባውን ድርሻም ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደ ወደደና ራሱንም ለቤተ ክርስቲያን አሳልፎ እንደ ሰጠ ሁሉ እናንተም ሚስቶቻችሁን እንዲሁ ውደዱ በማለት ካሳሰበ በኋላ ባሎች በምን አይነት ፍቅር ሚስቶቻቸውን መውደድ እንደሚገባቸውም ያብራራል። ያለምንም ቅድመ ሁኔታ እንዲወዱ፣ ቅዱስ በሆነ ፍቅር እንዲወዱ፣ እንዲሁም ራሳቸውን በማስገዛት እንዲወዱና ልክ እንደ ራሳቸው አድርገው እንዲወዱም ጭምር ነው የሚያሳስበው። ክርስቶስ ቤተ ክርስቲያንን እንደሚወዳትና እንደሚንከባከባት ራሱንም ለቤተ ክርስቲያን ሲል አሳልፎ እንደ ሰጠ ሁሉ ባሎችም ተመሳሳይ ሂደትን በመከተል ለሚስቶቻቸው በማንኛውም ነገር ራሳቸውን አሳልፎ ይሰጡ ዘንድ ለማስገንዘብ ጭምር ነው ሐዋርያው ጳውሎስ ይህንን መልእክት በንጽጽር መግለጽ የፈለገው። እስቲ ወደ ራሳችን ሕይወት እንመለስ። የዚህን የመጽሐፍ ቅዱስ ቃል በራሳችን ሕይወት አኳያ እንገምግም። በተለይም ደግሞ በትዳር ውስጥ የምትገኙ ውድ ወንድሞቼና እህቶቼ ይህ የዛሬው መልእክት እንዴት ትገመግሙታላችሁ? በክርስቶስና ሙሽራ በሆነችው ቤተ ክርስቲያን መሃል ያለው ታላቅ ትስስርና ፍቅር በእናንተ ሕይወት ውስጥ ይንጸባረቃል ወይ? አንተ ባለትዳር የሆንክ ወንድሜ ይህንን ሐዋርያው ጳውሎስ መልእክትን በግርድፉ አንብበህና ተረድተ የሚስትህን በሚስት ላይ የበላይ እንደሆንክ ተሰምቶ ሚስትህን የምትበድልና የማታከብር ሰው ነህ ወይስ ክርስቶስ ለቤተ ክርስቲያን ራሱን አሳልፎ እንደ ሰጣት ሁሉ አንተም ራስህን ለሚስት አሳልፈ የምትሰጥ፣ በችግሯ የምትደርስ፣ በታማኝነት ጸንተ የምትኖር፣ ልጆችን ለማሳደግ በምታደርገው ውጣ ወረድ የምታግዛት፣ ወይም በአጠቃላይ በሚያስፈልጓት ነገሮች ሁሉ አለውልሽ የምትል መከታዋ ነው ወይስ በተቃራኒው ነህ የሚሉትን ጥያቄዎችን ማንሳት ተገቢ ይመስለኛል። ይህንንም ተመሳሳይ ጥያቄ ለሚስቶችም ማቅረብ እፈልጋለሁ። ብዙውን ጊዜ ሰዎች ትዳር በሚመሰርቱበት ወቅት ችግሮቻቸው በሙሉ በትዳር አብሮ በመኖር ከጀመሩ በኋላ አንስቶ የሚጠፉ የሚገባደዱ ይመስላቸዋል። ነገር ግን ነገሩ በተቃራኒ ነው። ትዳር መልካምና እግዚአብሔር የመሠረተው ቅዱስ የሆነ ትስስር መሆኑ እንዳለ ሆኖ ነገር ግን ብዙ ጊዜ በተሳሳተ መንገድ እንወስደውና አንድ ወንድና አንድ ሴት ከተጋቡ በኋላ ሁሉም ችግር አከተመ ማለት አይደለም። ነገር ግን ትዳር ከተጀመረ በኋላ ነው በሚገርም ሁኔታ ችግሮች መወለድ የሚጀምሩት። በቅርቡ አንድ ያገባች ጓደኛዬ ካገባች ከአንድ ሁለት ወይም ሶስት ወር በኋላ ትዳር እንዴት ነው ብዬ ጠየቅኳት። እሷም የመለሰችልኝ መልስ ትንሽ አስገርሞኛል። ምንም ነገር አዲስ የለም፣ ያው እንደ ድሮ ነው። እንዲያውም እንደው የድሮ ይሻላል፣ በጓደኝነት ሕይወት የምንኖርበት ሕይወት ይበልጥ ይሻላል፣ የሚሰለች ይመስለኛል። ሁል ጊዜ ማየው እሱን ነው። ኩሽናም ሲገባ አልጋ ላይም ቢሆን ሳሎንም ቢሆን ሁል ጊዜ እንደ ተፋጠጥን ነው። የሚሰለች ይመስለኛል ያለችኝን ከእናንተ ጋር ልካፈል እፈልጋለሁ። የተወደዳችሁ ወንድሞቼና እህቶቼ ትዳር ቀላል ነገር አይደለም። ትዳር መልካምና በረከት የሚታፈስበት ግንኙነት ነው። በአግባቡና በእግዚአብሔር መንፈስ በእግዚአብሔር ጸጋ አብረን በምንኖርበት ጊዜ ቅዱስ አባታችን ፍራንቼስኮ አሞሪስ ላይቲሲያ በተባለው ሐዋርያዊ ቃለ ምዕዳን መልእክታቸው ላይ በምዕራፍ 9 ያሰፈሩትን በድጋሚ ላስታውሳችሁ ፈልጋለሁ። ቅዱስ በሆኑ ሁለት ነገሮች ማለትም በክርስቶስና በቤተ ክርስቲያን መካከል ያለውን ግንኙነት በዛሬው ወደ ኤፌሶን የተጻፈ መልእክት ላይ ያለውን ማለት ነው። ያንን ቅዱስ ግንኙነት ወስዳችሁ ሁለት ደካማ በሆኑ ባልና ሚስት መካከል ተግባራዊ ተመሳሳይ በሆነ መልኩ ተግባራዊ ለማድረግ መሞከር አዳጋችና ከባድ ነው ይሉናል። እውነትም ነው። ክርስቶስ ቤተ ክርስቲያንን ወዷል፣ ስለ እሷም ራሱን አሳልፎ ሰጥቷል። ነገር ግን ሊታወቅ የሚገባው ጉዳይ ክርስቶስ ቤተ ክርስቲያንን ወዷታል ማለት ለቤተ ክርስቲያን ራሱን አሳልፎ ሰጥቷል ማለት ነው። የተጋቡ ባልና ሚስትም አንዱ ለአንዱ ሊሰጣጡ ያስፈልጋል። በአሁኑ ጊዜ ብዙ ሰዎችን በምናገኝበት ጊዜ የሚያወሩት ትዳር በጣም ከባድና አስፈሪ ነገር እንደሆነ ነው። አሁን ምንም ነገር በሕይወት ውስጥ ቀላል ነገር የለም። ሁሉም ነገር በሕይወት ውስጥ ትግልን ይፈልጋል። የተወደዳችሁ ወንድሞቼና እህቶቼ፣ ነገር ግን መረሳት የሌለበት የእግዚአብሔር ጸጋ ይሞላበት ዘንድ ለእግዚአብሔር ትዳሮቻችሁን ክፍት አድርጉ። የእግዚአብሔር ጸጋና መንፈስ ይሙላ። አንዱ የአንዱ የበላይ አይሁን፣ አንዱ ለአንዱ ይሰጥ። በታላቅ ፍቅር ተዋደዱ፣ በታላቅ ፍቅር ተከባበሩ። አንዱ ለአንዱ ይገዛ፣ አንዱ አንዱን ያዳምጥ። በዚህን ጊዜ ትዳር በጣም ባይቀልም በመጠኑም ቢሆን የተሻለና አስደሳች ትስስር ይሆናል ማለት ነው። የዛሬው የወንጌል ቃል የተወሰደው ከዮሐንስ ወንጌል ከምዕራፍ 3 ከቁጥር 25 እስከ 36 ያለው ሲሆን መጥምቁ ዮሐንስ ስለ ኢየሱስ መመስከሩን ይገልጻል። የኢየሱስን መንገድ ለማቅናት የተላከው ዮሐንስ እኔ ክርስቶስ አይደለሁኝም፣ እርሱ ሊልቅ እኔ ግን ላንስ ይገባኛል በማለት ምስክርነቱን ያጠናክራል። መጥምቁ ዮሐንስ የተላከው ለክርስቶስ መንገድ ለማቅናትና እንደ ድልድይ በመሆን አገልጋዩ በመሆን እሱን ሊያገለግለው እንጂ እሱ ራሱ ጌታ እንዳልሆነ ደግሞ ደጋግሞ ተናግረዋል መጥምቁ ዮሐንስ። ኢየሱስ የተላከው ከላይ ሲሆን ሊመሰክር የመጣውም ከአባቱ ያየውንና የሰማውን ነገር ነው። ነገር ግን ሰዎች ይህንን ምስክርነት ሊቀበሉ አልፈለጉም ይሉናል መጥምቁ ዮሐንስ። አንገላቱት፣ ገረፉት፣ ሰቀሉት። እርሱ ግን በደላቸውን እንኳን ሳይቆጥርባቸው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት ይቅርታን አስተማረን። የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ ርዕሰ ሊቃነ ጳጳስ ፍራንቼስኮ ከኅዳር 29 2008 እስከ ኅዳር 11 2009 የሚቆይ ልዩ ቅዱስ የምሕረት ዓመት ይሆን ዘንድ ማወጃቸውና ይህንንም መሠረት አድርገው ብዙ ሰዎች፣ ብዙ አብያተ ክርስቲያናት ይህንን የንስሐን መንገድ እየተከተሉ ሕይወታቸውን ወደ እግዚአብሔር እየመለሱ ይገኛሉ። እግዚአብሔር በእውነት መሐሪ ነው። እንደ ሰው በደልን የሚቆጥር አምላክ አይደለም። ኢየሱስ በመስቀል ላይ ሳለም እንኳን በጎኑ የተሰቀለውን ወንጀለኛ ዛሬ በመንግሥት አስታውሰኝ ብሎ ስለለመነው ኢየሱስም ያለምንም አንገራገር ይህንን የይቅርታ ጥያቄን ተቀብሎ ዛሬ ከእኔ ጋር በመንግሥቴ ትሆናለህ ብሎ ይቅርታን እንዳደረገለት መጽሐፍ ቅዱሳችን ይነግረናል፣ ያስተምረናል። አንድ ጸሐፊ ኢየሱስ ሁለት ድክመቶች አሉበት ያለውን በድጋሚ ላስታውሳችሁ እፈልጋለሁ። አንደኛው ኢየሱስ የመርሳት በሽታ ወይም አልዛይመር አለበት ይሉናል እኚህ ጸሐፊ። ምክንያቱንም ያብራራሉ። ምክንያቱም ኢየሱስ ብዙን ጊዜ ይረሳል፣ የሰውን በደል ይዘነጋል። አንተ እኮ ትላንት ይህን ሰርታል፣ ትላንት አንቺ ይህን ሰርተሻል እያለ የሰውን በደል ሁል ጊዜ የሚከታተል አምላክ አይደለም፣ ስለሚረሳ ነው። በመልካምነቱ ነው ያነሱት እሳቸው። ኢየሱስ የሰውን ኃጢአት ስለሚረሳ የመርሳት በሽታ አለበት ይላሉ። በሁለተኛ ደረጃ ደግሞ ኢየሱስ ብዙ የተማረ ሰው አይደለም፣ ምክንያቱም በደንብ መቁጠር አይችልም ይላሉ እኚህ ጸሐፊ። አሁን አቤቱ በደልን ብትቆጥር በፊት ማን ሊቆም ይችላል ይለናል መዝሙረ ዳዊት ላይ የተጠቀሰው የዳዊት መዝሙር። ኢየሱስ የሰውን በደል እንደ ሰው አይቆጥርም። ኢየሱስ ሁሌም ይቅር ባይ ነው። የተወደዳችሁ ወንድሞቼና እህቶቼ፣ ስለዚህም ወደ ኢየሱስ በመቅረብ በተለይም በዚህ ልዩ ቅዱስ የምሕረት ዓመት በንስሐ በመታጠብ በትዳርም ውስጥ ችግር ያላችሁ ወገኖቼ በሙሉ እግዚአብሔር የማይፈታው ችግር ስለሌለ ወደ እግዚአብሔር እንድትቀርቡ አደራ ላለሁ። በዚህ ቅዱስ ልዩ የምሕረት ዓመት በጌታ ጸጋ እንድትሞሉ፣ በጌታ ጸጋ እንድትታጠቡ ይህንን ጥሪ አቀርባለሁ። የሰማነውን በልቦናችን ያሳድርልን። እግዚአብሔር ጸጋውንና በረከቱን በቤተሰባችን፣ በአገራችን፣ በሕይወታችን አብዝቶ ያፍስስልን። አሜን።